ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ካለፉት ጥቂት ዓመታት ወዲህ የሰብአዊ መብቶች አያያዝ እያሽቆለቆለ በመሄዱ ምክንያት የተፈጠሩ ችግሮች ለሀገሪቱ ደህንነትና ህልውናም ጭምር አስጊ ደረጃ ላይ ደርሷል ሲል የሰብአዊ መብቶች ጉባኤ አስታወቀ።
የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረውም በርካታ ዜጎች ሀሳባቸውን በነጻነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግስት ጸጥታ ኃይሎች በዜጎች ላይ አላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሐን ወገኖቻችን ህይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው።
አቶ ቁምላቸው ዳኘ የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር ናቸው የሰማችኋቸው። ዘገባው በመጽሔት ይቀርባል። አርዕስተ ዜና ቆንጅት ታሰማናለች።
የኬንያ ተቃዋሚ ህብረት ባለፈው ምርጫ ራሳቸውን ላገለሉት ለመሪው ራይላ ኦዲንጋ የራሳችንን የቃለ መሐላ ፕሬዝደንታዊ ቃለ መሐላ ስነ ስርዓት ልናካሄድ ነበር፣ ያን እቅድ ግን አዘግይተነዋል ሲል አስታውቋል። አንዱ ዜናችን ነው። ዛሬ ሰኞ ኒውዮርክ ከተማ ውስጥ አንድ አጥቂ ደረቱ ላይ የጠመጠመውን ቦምብ አፈንድቶ ራሱንና ሌሎች 3 ሰዎች ላይ ጉዳት አደረሰ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኬንያ ተቃዋሚ ፓርቲ ባለፈው ጥቅምት ወር በተካሄደው ፕሬዝደንታዊ ምርጫ ራሳቸውን ላገለሉት ለመሪው ራይላ ኦዲንጋ የራሳችንን የቃለ መሐላ ስነ ስርዓት ልናካሄድ ነበር፣ ያንን እቅድ ግን አዘግይተነዋል ሲል ትናንትና አስታውቋል። ታላቁ ብሔራዊ ህብረት ናሳ ነገ ማክሰኞ የኬንያ ነጻነት ቀን ምክንያት በማድረግ እኛም ራይላ ኦዲንጋም ፕሬዚደንት ብለን ቃለ መሐላ እናስፈጽማለን ብሎ አስታውቆ ነበር። ኡሁሩ ኬንያታ ከሁለት ሳምንታት በፊት ቃለ መሐላቸውን ፈጽመው ሁለተኛውን የስልጣን ዘመናቸውን መጀመራቸው ይታወቃል። ፓርቲው ዝግጅቱን ለማዘግየት የወሰነው በስም ካልገለጻቸው የተለያዩ የአገር ውስጥና ዓለም አቀፍ አካላት ጋር ምክክር ካደረግን በኋላ ነው ሲል አመልክቷል። ራይላ ኦዲንጋ ፕሬዝደንታዊ ቃለ መሐላ ቢፈጽሙ የክህደት ወንጀል ይሆናል፣ ያም በሀገራችን በሞት የሚያስቀጣ ወንጀል ነው ሲሉ ጠቅላይ አቃቢ ሕጉ ባለፈው ሳምንት ተናግረው እንደነበረ ይታወሳል።
ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ አንድ አጥቂ ፖርት ኦቶሪቲ የተባለ በሚጠራው የአውቶቡስ ጣቢያ አጠገብ ደረቱ ላይ የጠመጠመውን ቦምብ አፈንድቶ ራሱና ሌሎች 3 ሰዎች ላይ ዛሬ ጠዋት ጉዳት አደረሰ። የኒውዮርክ ከንቲባ ቢል ደ ብላሲዮ ድርጊቱን የሽብር ጥቃት ሙከራ ሲሉ ገልጸውታል። ተጠርጣሪው አጥቂ አካይድ ኡላህ የሚባል የ27 ዓመት ሰው መሆኑን የገለጹት የኒውዮርክ ፖሊስ ኮሚሽነር ጄምስ ኦኒል በአሁኑ ጊዜ በፖሊስ ቁጥጥር ስር ሆኖ በአቅራቢያው በሚገኝ ሆስፒታል እየታከመ መሆኑን አስታውቀዋል። ኮሚሽነሩ ከከንቲባ ደ ብላሲዮና ከኒውዮርክ አገረ ገዢ አንድሩ ኮሞ ጎን ሆነው ለጋዜጠኞች በሰጡት ቃል ቤት ውስጥ የተሰራ ፈንጂ እንደሆነ ያፈነዳው ተጠርጣሪው አረጋግጠዋል። ከአጥቂው ሌላ 3 ሰዎች ለሕይወት በማያሰጋ ሁኔታ መቁሰላቸውን የከተማይቱ የእሳት አደጋ መከላከያ ባለሥልጣናት ገልጸዋል። ከፍንዳታው በኋላ የከተማይቱ 42ኛና 8ኛ ጎዳና አካባቢ ታጥረው ብዛት ያላቸው የእሳት አደጋ መኪናዎችም ተሰማርተዋል። ከጥቃቱ ተከትሎ የከተማይቱ የባቡር አገልግሎት መስመሮች በከፍተኛ ሁኔታ መዘግየታቸውና በመሰረዛቸው ማንሃታን ውስጥ ያሉ በርካታ መስሪያ ቤቶች ሠራተኞቻቸውን ወደ ሥራ እንዳይገቡ አድርገዋል። ጠዋቱን ተጓዦች እንዲወጡ የተደረገ ሲሆን ማንሃታን ታይምስ ስኩዌር መሃል የሚገኘው የ42ኛው ጎዳና ጣቢያም ላይ ሳይቆሙ እያለፉት ሄደዋል። እስከ ማምሻው የሰራተኛ ማመላለሻ ሰዓት ባለው ጊዜ የባቡር አገልግሎቶቹ ወደ ወትሮ መርሃ ግብሮቻቸው ይመለሳሉ ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ስለ ሁኔታው ገለጻ የተደረገላቸው መሆኑን የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ አመልክተዋል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር ስለ ጥቃቱ በተያያዘው ምርመራ ከፌዴራል የክፍለ ሀገርና የከተማ ባለሥልጣናት ጋር ከአካባቢው ማህበረሰቦች ጋርም በቅርበት ሆነን እየሰራንን ሲል አስታውቋል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የወሰዱትን እርምጃ ተከትሎ አብዛኞቹ ወይም ሁሉም የአውሮፓ ሀገሮች ኤምባሲዎቻቸውን ወደ ኢየሩሳሌም እንደሚያዛውሩና ለኢየሩሳሌም ለእስራኤል መዲናነቷም እውቅና እንደሚሰጡ እተማመናለሁ ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ተናገሩ። ነተንያሁ ብራሰልስ ውስጥ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፌዴሪካ ሞገሪኒ ጋር ሆነው በሰጡት መግለጫ ትራምፕ የወሰዱት እርምጃ ጥቅስ ሀቁን ቁልጭ አድርጎ ጠረጴዛው ላይ ያስቀመጠ ነው፣ የሰላም መሰረቱም ሀቅ ነው ማለታቸው ተጠቅሷል። ሞገሪኒ በበኩላቸው ኢየሩሳሌምን የሚመለከተው ጉዳይ በእስራኤልና ፍልስጤማውያን የሰላም ድርድር ውስጥ መፍትሄ እስከሚያገኝ ድረስ የአውሮፓ ህብረት አሁን ያለውን ዓለም አቀፍ አመለካከት መከተሉን ይቀጥላል ብለዋል። ያም አሁን ያለው ሁኔታ የዩናይትድ ስቴትስ ፕሬዝደንት ትራምፕ ባሳለፍነው ሳምንት ያደረጉትን ውሳኔ አለመከተል ነው። በሌላ ዜና የፈረንሳይው ፕሬዝደንት ኢማኑኤል ማክሮን ከፍልስጤማውያን ጋር ወደ ሰላም የሚያመራ ጎዳና ጥርጊያ ለማበጀት ጥረት ያደርጉ ዘንድ አገራቸውን በመጎብኘት ላይ የሚገኙትን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን አሳስበዋቸዋል። ማክሮን ይህን ያሳሰቡት የዩናይትድ ስቴትሱ ፕሬዝደንት ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት በቅርቡ እውቅና የሰጡበትና ቴል አቪቭ የሚገኘውን ኤምባሲያቸውን ወደዚያ ለማዛወር የመወሰናቸው ዜና በአረቡና በሙስሊሙ ዓለም የተቃውሞ ማዕበል መቀስቀሱን ተከትሎ ነው። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል።
የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን
አድማጮች፣
ወደ ተከታዩ ዘገባ እናልፋለን። የዲጂታል ቴክኖሎጂ መስፋፋትና የኢንተርኔት እንደ ልብ መገኘት ለሕፃናት ጠቃሚም አደገኛም እንደሆነ የተባበሩት መንግስታት ድርጅት የሕፃናት መርጃ ዩኒሴፍ አመለከተ። የዓለማችንን ሕፃናት ሁኔታ የሚያመለክተው የድርጅቱ ዓመታዊ ዘገባ እየተስፋፋ ባለው የዲጂታሉ ዓለም ሕፃናት ከሚደርስባቸው ጉዳት የሚከላከሉበትን ሁኔታም ያትታል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ አዲሱ አበባ ያቀርበዋል።
በተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ዓመታዊ ሪፖርት መሰረት ከዓለማችን 3 የኢንተርኔት ተጠቃሚዎች አንዱ ሕፃን ነው። ይህ የኢንተርኔትም ሆነ የዲጂታል ቴክኖሎጂ ሕፃናት ላይ ስለሚኖረው ተጽዕኖ ግን የተነገረ ወይም የተገለጠ ነገር የለም። ሎረንስ ቻንዲ በዩኒሴፍ የዳታ ምርምርና ፖሊሲ ዲሬክተር ናቸው። ለቪኦኤ በሰጡት ቃል ኢንተርኔት ለሕፃናት እንደ አማራጭ ሊታዩ ይችላሉም ብለዋል።
especially for kids in places where opportunities are few or for children who are disabled
አማራጭ መዝናኛ በሌለበትና ራቅ ባለ ስፍራ ለሚኖሩ በተለይ ለትናንሽ ልጆች ጠቃሚ መሆናቸውን በትክክል እናምናለን። ኢንተርኔት እንደ መዝናኛ ወይም መጫወቻ ተደርገው ሊታዩ ይችላሉ።
በሌላ በኩል ግን ኢንተርኔት አያሌ አደጋዎችም አሉት። አንዱ አደጋ የሕፃናትን የግል መረጃዎች ያላግባብ መጠቀም ነው። ቻንዲ እንደሚሉት በኢንተርኔት አማካኝነት የሚወጡ ወንጀል ነክ ድረገጾች ሕፃናትን ለአስከፊ ምዝበራዎች ያጋልጧቸዋል፣ ለወከባ ያዘጋጇቸዋል። ይህ ደግሞ ሕገወጥ መናገድንና ወሲባዊ ወከባን ይጨምራል። እናም የሕፃናትን የግል ሕይወት ከአደጋ መከላከል ትልቁና አሳሳቢ ጉዳይ መሆኑን ነው ቻንዲ በአንክሮ የሚናገሩት።
የሕፃናትን የግል ዳታ በጥንቃቄ መጠበቅና አላስፈላጊ የሆኑ ሰዎች እጅ እንዳይገቡ መከላከል ትልቁና ትኩረት ሊሰጠው የሚገባ ጉዳይ ነው።
የአደጋውን ከፍተኛነት የሚናገሩት ቻንዲ ነጋዴዎችንና የኢንተርኔት አጠቃቀምን ሕግ የሚያወጡ ወገኖችንም ይተቻሉ። በኢንተርኔት ያላግባብ አጠቃቀም በሚሊዮን የሚቆጠሩ ሕፃናት ሕይወት ለአደጋ ተጋልጧል ሲሉም ያማርራሉ።
የሩሲያ ፕሬዝደንት ቭላድሚር ፑቲን የሀገራቸው ወታደሮች በርከት ካሉ የሶሪያ አካባቢዎች እንዲወጡ ማዘዛቸውን ዛሬ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 2010 ዓ.ም ምረት ምሽት ፕሮግራም ነው።
አሁን የለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ
በአዲግራት ዩኒቨርሲቲ በተማሪዎች መካከል በአንድ ዘፈን ምክንያት ቡድን የለየና ጎሳ ተኮር የሆነ ግጭት ተነስቶ የአንድ ሰው ሕይወት መጥፋቱን ተማሪዎችና ባለስልጣናት አስታውቀዋል። በግጭቱ ምክንያት ሕይወቱ ያለፈው ከምዕራብ ጎጃም ደጋዳሞት ወደ አዲግራት ዩኒቨርሲቲ ለትምህርት ሄደ ወጣት መሆኑን የአማራ ክልላዊ መንግስት አስታውቋል። የአዲግራቱን አጋጣሚ ተከትሎም የወልዲያ፣ የጎንደርና የአምቦ ዩኒቨርሲቲዎች ተማሪዎች ተቃውሞ እያሰሙ መሆናቸውን ተማሪዎች ተናግረዋል። ችግሩ ወደ ለየለት የብሔር ግጭት እያመራ በመሆኑ በአስቸኳይ ልባት ሊያገኝ ይገባል ብለዋል ቪኦኤ ያነጋገራቸው ተማሪዎች። የአዲግራት ዩኒቨርሲቲ ቃል አቀባይ ሁኔታው እንደሚወራው አይደለም፣ ተረጋግቷል፣ ለግጭቱ ምክንያት ናቸው የተባሉ ተማሪዎች በቁጥጥር ስር ውለዋል ብለዋል። በኢትዮጵያ ብሔር ተኮር ግጭቶችና መፈናቀሎች በመባባሳቸው ሁኔታው ከመቼውም በላይ አስጊና አሳሳቢ ነው ሲል የሰብአዊ መብት ጉባኤ ሰመጉ ትናንት አስጠንቅቋል። ጽዮን ግርማ ዝርዝር አላት።
በአዲግራት ዩኒቨርሲቲ የሚገኙና ማንነታቸው እንዳይገለጽ የጠየቁ ተማሪዎች እንደሚሉት አርብ ህዳር 29 2010 ዓ.ም በኢትዮጵያ ከምሽቱ 2 ሰዓት የብሔር ብሔረሰብን ቀን ለማክበር በተሰባሰቡ ተማሪዎች መካከል በተፈጠረ ግጭት ረብሻው መቀስቀሱን ነው። ስሙ እንዲጠቀስ ያልፈለገው አንድ ተማሪ ግጭቱ የተቀሰቀሰው በአንድ ዘፈን ምክንያት ነው ይላል።
የሆነ ዘፈን አለ ይመስለኛል፣ የሆነ እንደዚህ አሽሙር ነገር ያለው የትግራይ እንትን ነገር የሚገልጽ ነገር ዘፈን አለና የአማራ ተማሪዎች ይሄ ዘፈን ይዘጋ ምናምን ያው ከዛን የተነሳው እና ብዙ የአማራ ተማሪና የኦሮሞ ተማሪዎች የአንገር ላይብረሪ ውስጥ ነበር ያደሩት። በሁለተኛ ቀን ደግሞ ያው ግቢ ለቀን ለመውጣት ተገደን ነበር። እኛም ያለቀቋሉ አሁን ኦሮሞና የአማራ ተማሪዎች ወደ ቤት እንሄዳለን በሚል ያው ሻንጣ ይዞ በር ላይ ናቸው እና እስካሁን ድረስ ወደ ግቢ ወደ ዶርም አልተመለሱ። ልጁ የተገደለው በዛው ምክንያት ነው ተመሰን የተገደለው እና ሌላም ከሶስተኛ ህንጻ አካባቢ ላይ ዘለ ወደቀ ልጅ አለ የተጎዳ የኦሮሞ ልጅ።
ከዚህ በኋላ በተማሪዎቹ መካከል እርስ በእርስ የመኝታ ክፍል ድረስ የዘለቀ ግጭት መፈጠሩን ነው። ተማሪዎቹ እንደሚሉትም ጥቃቱ ብሔርን ያማከለ እንደነበርና የአንድ ተማሪ ህይወት ሲያልፍ ሌሎች በግጭቱ የተጎዱ ተማሪዎች ደግሞ ወደ ሐኪም ቤት መወሰዳቸውን ነው። ከዛ በኋላ ግጭቱ ቢቆምም እስከ አሁን ድረስ በግቢው ውስጥ ውጥረት መስፈኑን ነው። የአማራ ክልል የኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ህይወቱ አልፏል ስለተባለው ተማሪና ጥቃት ተፈጽሞባቸዋል ስለተባሉት ተማሪዎች ጉዳይ ልናነጋግራቸው ደውለን ነበር። ነገር ግን በጉዞ ላይ በመሆናቸው ምላሽ ሊሰጡን እንደማይችሉ ገልጸውልናል። ግጭቱን በተመለከተም በፌስቡክ ገጻቸው ላይ እንዳሰፈሩት ሰሞኑን በአዲግራት ዩኒቨርሲቲ ተከስቶ በነበረው ግጭት ህይወቱ ያለፈው ተማሪ ሀብታሙ ያለው ስንሻው የተባለ የሁለተኛ ዓመት የማኔጅመንት ትምህርት ክፍል ተማሪ የነበረ መሆኑን አረጋግጠዋል። የሟች አስክሬን ወደ ቤተሰቦቹ ተልኳል። ተማሪ ሀብታሙ ያለው በምዕራብ ጎጃም ዞን በደጋ ዳሞት ወረዳ ድኩልካና ቀበሌ ተወልዶ ያደገ ነበር ብለዋል። የክልሉ መንግስት የነገ ተስፋ በሆነው ተማሪ ሀብታሙ ህይወት ማለፍ ጥልቅ ሐዘን የተሰማው መሆኑን ይገልጻል። ይህንን አስነዋሪ ተግባር የፈጸሙ አካላት ወደ ህግ እንዲቀርቡ እንዲደረግም ያሳስባል ብለዋል። ለተማሪ ሀብታሙ ያለው ወላጆች፣ ቤተሰቦችና ጓደኞች መጽናናትንም ይመኛል ብለዋል። የአዲግራት ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ዮሐንስ ከበደ በበኩላቸው ግጭቱ የተነሳው በሁለት ተማሪዎች መካከል እንደነበር ከዛም ወደ ቡድን መሸጋገሩን ነው።
ተወሰኑ አንድ ሁለት ልጆች በተፈጠረው ግጭት ከዛ ትንሽ ቡድን የሚመስል ጥቅ ነበር። ብዛ ሰው እየጨመረ ሄደ። ትንሽ ወደ ቡድናዊ ነገር መሰለ ሆነ። ከዛ ድንጋይ ተወራውራል። ስለዚህ ኃይል ስመጣበት ድንጋይ ወራውር ስለነበር በዛን ጊዜ ነው የተከሰተው። አሁን ግን ዩኒቨርሲቲ በተረጋጋ ሁኔታ ነው ያለው። ስለዚህ አንድ ሰው ህይወት አልፏል። በዚህ ደግሞ ዩኒቨርሲቲ በጣም አዝነዋል። ለወላጆቹም ለቤተሰቦቹም እንዲሁ ዩኒቨርሲቲ መጽናናት ይመኛል። ያው ከዚህ በኋላ ግን ያው ከተማሪዎቻችን ጋር የሃይማኖት መሪዎች ባሉበት፣ የከተማ ማህበረሰብ አባላት ባሉበት፣ እንደ ዩኒቨርሲቲ አመራሮች ባሉበት የተመካከር ነው። ስለዚህ በግርግሩ ጊዜ የነበሩ የነበሩ ተማሪዎችም የተያዙ ተማሪዎችም አሉ። ስለዚህ ጥፋተኛ የሚባሉ ተማሪዎች ደግሞ ዩኒቨርሲቲ በህግ ሊጠይቃቸው ይሆናል ማለት ነው።
ተማሪዎቹ እንደሚሉት በዚህ ግጭት ተሳትፈዋል የተባሉ የአካባቢው ተማሪዎች በመታሰራቸው ምክንያት በዛሬው ዕለት በከተማው የተቃውሞ ሰልፍ አካሄደው እንደነበረ ነው። ሰልፉ በጸጥታ ኃይሎች ተከቦ መከናወኑን ተናግረዋል። የሀገር ሽማግሌዎች ተሰባስበው እርቅ ይፈጠር የሚል ሐሳብ እንዳቀረቡም ገልጸዋል። የዩኒቨርሲቲው አስተዳደርም በበኩላቸው ተማሪዎችን ሰብስበው ሁኔታዎች ይረጋጋሉ፣ እርቅ ይፈጠራልም እንዳሏቸው ተናግረዋል። እስከ ምሽት ድረስ ግን ውጥረት ከመስፈን ውጪ የተቀየረ ነገር የለም ብለዋል። የህዝብ ግንኙነት ኃላፊው አቶ ዮሐንስ ከበደ ሰልፉን ያደረጉት ተማሪዎች ነበሩ፣ ሰላማዊ ነበር፣ ነገሮች አሁን ወደ ነበሩበት ተመልሰው መረጋጋት አለ ብለዋል። በሌላ በኩል በተለያዩ ዩኒቨርሲቲዎች ያነጋገርናቸው ተማሪዎች እንደሚሉት በወልዲያ፣ ጎንደርና አምቦ ዩኒቨርሲቲዎች ውስጥ ግጭት ተቀስቅሷል። ግጭቱ ደግሞ ወደ ለየ የብሔር ግጭት እያመራ መሆኑን ነው። ይህ ደግሞ በአስቸኳይ እንዲቆም ካልተደረገ ሁኔታዎችን አስጊ ያደርገዋል ብለዋል። በትላንትናው ዕለት የዓለም አቀፍ የሰብአዊ መብቶች ቀን ያከበረው የሰብአዊ መብት ጉባኤ ሰመጉም ዕለቱን የዘከረው እንዲህ ያሉ ግጭቶች ከመቼውም ጊዜ በላይ አስጊና አሳሳቢ መሆናቸውን አጽንኦት በመስጠት ነበር። የሰመጉ አቶ ቁምላቸው ዳኜ ይህንን በተመለከተ ተከታዩን ብለው ነበር።
የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረው በርካታ ዜጎች ሐሳባቸውን በነጻነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግስት ጸጥታ ኃይሎች በዜጎች ላይ አላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሐን ወገኖቻችንን ሕይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው።
ያነጋገርናቸው ተማሪዎች የሚሉትም ይህንን ነው። በዩኒቨርሲቲዎች ውስጥ ብሔርን የለየ ግጭት መፈጠር ከጀመረ ማቆሚያው ስለማይኖረው አሁኑኑ በአጭሩ ሊቀጭ ይገባዋል ነው።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ካለፉት ጥቂት ዓመታት ወዲህ የሰብአዊ መብቶች አያያዝ እያሽቆለቆለ በመሄዱ ምክንያት የተፈጠሩ ችግሮች ለሀገሪቱ ደህንነትና ሕልውናም ጭምር አስጊ ደረጃ ላይ ደርሷል ሲል ሰመጉ አስታውቋል። ሰብአዊ መብቶችን በመጠበቅና በማስጠበቅ ረገድ ፈጣንና እውነተኛ መንግስት እውነተኛ እርምጃዎችን አይወስድም ብሏል የሰብአዊ መብቶች ጉባኤ። ዘጋቢያችን መለስካቸው አምሃ ተጨማሪ ይዟል።
ሰብአዊ መብቶች ጉባኤ ሰመጉ፣ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ ትናንት በመላው ዓለም ለሰባኛ ጊዜ ተከብሮ የሚውለውን ሁሉን አቀፍ የሰብአዊ መብቶች መግለጫ የጸደቀበትን ዕለት በጽሕፈት ቤቱ አስቦ ውሏል። ሰመጉ ዕለቱን ያከበረው በኢትዮጵያ በአሁኑ ጊዜ አለ ያለውን የሰብአዊ መብቶች አያያዝ ምን እንደሚመስል የሚያሳይ መግለጫ በማውጣት ነበረ። ላለፉት 26 ዓመታት ሰመጉ በሀገሪቱ የሰብአዊ መብቶች አያያዝ እንዲሻሻል በበኩሉ ያደረገውን ጥረትም በአጭሩ ያስታወሰው ይህ የጽሑፍ መግለጫ እንደ አውሮፓ ዘመን አቆጣጠር በ1948 ዓ.ም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሁሉን አቀፍ የሰብአዊ መብቶች መግለጫን ያጸደቀበትን ታህሳስ 1ን ወይንም ዲሴምበር 10ን ሲያከብር እንዴት ባለ መንፈስ እንደሚያከብረውም የሰመጉ ሥራ አስፈጻሚ ኮሚቴ ሊቀመንበር አቶ ቁምላቸው ዳኜ በንባብ አሰምተዋል።
የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረው በርካታ ዜጎች ሐሳባቸውን በነጻነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግስት ጸጥታ ኃይሎች በዜጎች ላይ አላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሐን ወገኖቻችንን ሕይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው።
በሰመጉ መግለጫ መሰረት በተለይ ከጥቂት ዓመታት ወዲህ በኢትዮጵያ የሚታየው የሰብአዊ መብቶች ጥሰት በእጅጉ አሳሳቢ ደረጃ ላይ ደርሷል። አቶ ቁምላቸው ዳኜ
ሰብአዊ መብቶች በኢፌዴሪ ህገ መንግስት ጥበቃና ዋስትና እንዳላቸው የተደነገገ ቢሆንም በተግባር ግን በህገ መንግስቱም ሆነ ሀገሪቱ ባጸደቀቻቸው ዓለም አቀፍ ስምምነቶች የተዘረዘሩ በርካታ መብቶች ሲጣሱ ይታያል። በዚህ ረገድ ያለው የመብት ጥሰትና የመልካም አስተዳደር ችግር ከጊዜ ወደ ጊዜ እየሰፋና አስከፊ እየሆነ በመሄዱ በተለይ ካለፉት ጥቂት ዓመታት ወዲህ ችግሩ ለሀገር ደህንነትና ህልውና ጭምር አስጊ ደረጃ ላይ ደርሷል። መንግስት የሰብአዊ መብቶችን የማክበርና የማስከበር ቀዳሚ ኃላፊነት ያለበት ቢሆንም ይህን በማድረግ ረገድ ፈጣንና እውነተኛ እርምጃዎችን ባለመውሰዱና ተገቢውን ቁርጠኛነት ባለማሳየቱ ችግሩ በመቶ ሺዎች ምናልባትም በሚሊዮኖች የሚቆጠሩ ዜጎችን ሰለባ ማድረግ ላይ ይገኛል።
ይሁንና በሀገሪቱ የሚታየውን የሰብአዊ መብቶች አያያዝ እንዲሻሻል ለማድረግ መንግስት ወስዷል ያላቸውን አዎንታዊ እርምጃዎችም የሰመጉ መግለጫ አስታውሷል።
መንግስት የሀገሪቱን ሰብአዊ መብት ለማሻሻል የወሰዳቸው እርምጃዎች በተለይም ከቅርብ ጊዜ ወዲህ የሰብአዊ መብት ኮሚሽን ውስንነቶች ቢኖርበትም የሰብአዊ መብት ምርመራ ላይ የተሻለ ተነሳሽነት ማሳየቱ፣ የህዝብ ተወካዮች ምክር ቤትም ለጉዳዩ ትኩረት መስጠት መጀመሩ፣ እንዲሁም የሰብአዊ መብት ድርጊት መርሃ ግብር መውጣቱ ሊበረታቱ የሚገባቸው በጎ እርምጃዎች ናቸው። ነገር ግን እነዚህ እርምጃዎች ገና በጅምር ላይ ያሉ ከመሆናቸውም በላይ በጉዳዩ ላይ አስፈጻሚው አካል ቁርጠኝነት ካልታከለበት በቀር ዘላቂና ውጤታማ መሆናቸው በእጅጉ አጠራጣሪ ነው።
እንደ መግለጫው የዛሬው ሰብአዊ መብቶች ጉባኤም ሆነ የቀድሞው የኢትዮጵያ ሰብአዊ መብቶች ጉባኤ ለዓመታት የዜጎች መብቶች እንዲከበሩ መንግሥት እርምጃ እንዲወስድ ሲያሳስብ መቆየቱን ያስታውሳል። ይሁንና መንግሥት ለመብት ጥሰቶችና ለመልካም አስተዳደር ጉድለቶች አፋጣኝ መፍትሔ ሊሰጥ አልቻለም ይላል። ይህም ውሎ አድሮ በአማራ፣ በኦሮሚያና በደቡብ ክልሎች ለታዩ ሕዝባዊ ተቃውሞዎች መንስኤ ሆኗል። ይህ ብቻ አይደለም፣ በተቃውሞ ሰልፎችም ላይ የጸጥታ ኃይሎች የወሰዱት እርምጃ ተመጣጣኝ ባለመሆኑ በመቶዎች የሚቆጠሩ ዜጎች ለሞት፣ በሺዎች የሚቆጠሩ ደግሞ ለአካል ጉዳትና ለእስራት ተዳርገዋል ይላል መግለጫው። በጋዜጣዊ መግለጫው ማጠቃለያ ላይ ጋዜጠኞች ጥቂት ጥያቄዎች አቅርበው መልስ ተሰጥቶባቸዋል። በተለይም ሰመጉ በሀገሪቱ ተፈጽመዋል እያለ የሚያወጣቸው የሰብአዊ መብት ጥሰቶች መግለጫዎች እንዴት ያሉ ማስረጃዎች አሏቸው ለሚለው ጥያቄ የሰመጉ ሥራ አስፈጻሚ ምክትል ሊቀመንበር አቶ አመሃ መኮንን ምላሽ ሰጥተው ነበረ።
እነዚህ መግለጫዎች በሁሉም የመንግስት አካላት እጅ አሉ። ዛሬም የሚፈልግ አካል ካለ እነዚህ መግለጫዎች ለመስጠት ድርጅታችን ፈቃደኛ ነው፣ ዝግጁ ነው። እነዚህ መግለጫዎች ከምን ተነስተው ነው የወጡት? በየጊዜው የሁሉ መግለጫ የመስክ ምርመራ እየተደረገ አባሎቻችን የሰብአዊ መብት ጥሰት በተፈጸመባቸው ቦታ በአካል በመገኘት የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች በማነጋገር የሞቱ የተገደሉ ሰዎችን ፎቶ ጭምር በማያያዝ ምስክሮች ቃል በመቀበል በአጠቃላይም የሰብአዊ መብት ጥሰት ምርመራ የግድ የሚላቸውን መርሆች ተከትለን ምርመራ በማድረግ ነው። ምናልባት በዚህ ጊዜ ይህን ስራዎች ስንሰራ ከአቅም ማነስ ጋር አንዳንድ ጉድለቶች ሊኖሩ ይችላሉ። ከዚህ በተረፈ ግን በዓለም አቀፍ ደረጃ ተቀባይነት ያላቸውን የሰብአዊ መብት ጥሰት ምርመራ መርሆችን ተከትለን በማስረጃ በማስደገፍ ነው።
የሰመጉ ሊቀመንበር አቶ ቁምላቸው ዳኘ ያተኮሩት ደግሞ በድርጅቱ አቅምና በሀገሪቱ ይፈጸማሉ የሚባሉ የመብት ጥሰቶችን ለመመርመርም ሆነ ሌሎች አገልግሎቶችን ለመስጠት ባለው ፍላጎት መካከል የሚታየውን ሰፊ ልዩነት የተመለከተ ነበረ።
የሚፈጸሙ ጥሰቶች በርካታ ናቸው። ጉዳዮቹ በጣም ፈታኝ ናቸው። ያለን አቅም ውስን ነው። በዚህ ምክንያት በመላ ሀገሪቱ የሚፈጸሙት ሁኔታዎች ተንቀሳቅሰን አጣርተን መግለጫ ብናወጣ፣ ሪፖርት ብናወጣ፣ በየጊዜው ወዲያውኑ ብናወጣ በጣም ደስተኞች ነን፣ ደስ ባለን ነበር። ይህ እንዲሁን ግን የአቅም ድጋፍ ያስፈልጋል። አብዛኞቻችሁ እንደምታውቁት አሁን የሰብአዊ መብቶች ጉባኤ ከ2001 ዓ.ም በወጣው የበጎ አድራጎቶችና ማህበራት ህግ ምክንያት ከውጪ ገንዘብ እንዳያገኝ እገዳ ተደርጎበታል። ቀደም ሲልም የነበረው ገንዘብ ህግ ወደ ኋላ ተመልሶ እንዲሰራ ተደርጎ በባንክ ታግዶበት ነው የሚገኘው እና አሁንም መልሼ ለማሳሰብ ወደው የተሻለ ስራ እንድንሰራ፣ ለዜጎች ድምጽ እንድንሆን፣ ለዜጎች በደል በአፋጣኝ እንድንደርስ፣ ለመንግስትም በዚህ ረገድ የሰብአዊ መብቶች እንዲስተካከሉ እገዛ እንድናደርግ አቅማችን በገንዘብ ሊገነባ ይገባል፣ በማቴሪያል ሊገነባ ይገባል። ይሄ ደግሞ የእናንተ የዜጎች ኃላፊነት ነው ማለት ነው።
ሰመጉ በአፍሪካ የህዝቦችና የሰብአዊ መብቶች ኮሚሽን የታዛቢነት ቦታ አለው። የዓለም አቀፍ የሰብአዊ መብቶች ፌዴሬሽን አባል፣ የዓለም አቀፍ ጸረ ስቃይ ድርጅት አባል፣ የምስራቅና የአፍሪካ ቀንድ የሰብአዊ መብቶች ተሟጋች ኅብረት መስራች አባል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ተከታዩ ዝግጅትም እዛው አዲስ አበባ ያቆየናል። ሰማያዊ ፓርቲ ያዘጋጀው ህዝባዊ የውይይት መድረክ ለሀገር ችግሮች መፍትሄ አፈላላጊ መሆኑን ገልጿል። ገዢው ግንባርም የዚህ ሰፊ የውይይት መድረክ አንድ አካል እንዲሆን ጥሪ አስተላልፏል። ሰማያዊ ፓርቲ አሁንም ወደ መለስካቸው አመሃል።
ሰማያዊ ፓርቲ ከትናንት የጀመረና ለሚቀጥሉት 3 ሳምንታት እንደሚዘልቅ የሚነገርለት ህዝባዊ የውይይት መድረክ ትናንት በአዲስ አበባ ከተማ በአምባሳደር ሲኒማ አዳራሽ ከፍቷል። ኢትዮጵያ ትጠራለች በሚል ኃይለ ቃል የተጠራው ይህ ህዝባዊ የውይይት ስብሰባ ለማንም ክፍት የሆነ መድረክ እንደሆነ አዘጋጆቹ ይናገራሉ። በሀገሪቱ መጻኢ ተስፋ ለመምከር ጥሪ ያደረገው ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ የመድረኩን ዓላማ ዘርዘር አድርገው እንዲነግሩኝ ጠይቄያቸው ነበረም።
እንግዲህ ዓላማው ባጭሩ ያው አሁን ሀገራችን ካለችበት በጣም አስጨናቂ ሁኔታ አንጻር ምን መደረግ አለበት የሚለው ጉዳይ በፍጹም ሞራንና ማህበረሰቡ መወያየት አለበት። ኢትዮጵያን መታደግ እንደሚያስፈልግ ይታመናልና ከዚህ አንፃር አገርን ከመፍረስ ለማዳን የግድ ፓርቲያችን ሁሉንም ወገኖች አቀራርቦ መፍትሄ ፍለጋ ስለሆነ ሞራን ምን ይላሉ? በርካታ ኢትዮጵያውያን ምን ይላሉ? ህዝቡ ምን ይላል? ምን ብናደርግ ነው ከዚህ ችግር አገሪቱን ተጣው? መንግስስ ጆሮውን ጆሮ ዳባ ብሎ እስካሁን ድረስ መቀመጡ ወዴት ነው አገሪቷን የመራት ያለው የሚለውን ነገር ከሞራንና ከህዝቡ ጋር መወያየት ስላለብንና በመጨረሻም አንድ መፍትሄ ላይ ደርሰን በዚህ ውስጥ ህብረተሰቡን አሳትፈን በአገር ጉዳይ ላይ ሁሉም ሰው ያገባኛል የሚል ስሜት እንዲኖር ጭምር ነው ያዘጋጀነው።
ትናንት በተጀመረው በዚህ ህዝባዊ የውይይት መድረክ የመንደርደሪያ ሐሳብ የሰነዘሩት ፕሮፌሰር መስፍን ወልደማርያምና ዶክተር ያዕቆብ ኃይለማርያም ናቸው። ፕሮፌሰር መስፍን ወልደማርያም በሰጡት ሐሳብ ሰውነት ይቅደም ብለዋል።
ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለን ደን ከሰዎች ጋር ለመተባበር ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን። ይሄ ጎሰኛነት አንተ ምን ትሰናን መባባል የትም አያደርሰንም፣ ወደ ኋላ ነው የሚወስደን።
ዶክተር ያዕቆብ ኃይለማርያም ተመሳሳይ ሐሳብ ሰጥተዋል። የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ ሥራ አስፈጻሚ አባል የነበሩት አቶ ተመስገን ዘውዴ ደግሞ ከታዳሚዎቹ መካከል ሐሳባቸውን ከሰጡት አንዱ ነበሩ። እሳቸው ያተኮሩት እውነተኛውን የህዝብ ስሜትና ችግር ለይቶ በማውጣት ይመስላል።
አቅም ይሰጠናል። ምንድነው ህዝቡ ልብ ውስጥ ያለው? ምንድነው ሸማቹ ህብረተሰብ ውስጥ ልብ ውስጥ ያለው? አሁን ስለ ሰፊ ፖለቲካ እንደ ሀገሩ ሁኔታ ይለያያል፣ ግንዛቤውም ይለያያል። አሁን ዋናው ነገር ህዝብ ምን እያለ ነው? ስለ ፖለቲካው ሳይሆን ስለ ኑሮ ምን እያለ ነው? ምንድን ነው እየጎዳ ያለው? ምንድን ነው እያሳሰበ ያለው? ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል።
ሌላው ተሳታፊ ያተኮሩበት ጉዳይም በሀገር ጉዳይ የማያገባው ማንም ሰው የለም የሚል ይመስላል። ከችኩላና ከግንፍልተኛነት እንታቀብም ይላሉ።
ሜዳው አለ። ሜዳው ሁሉ ለችኩላ ነው ይገባል። ህገ መንግስቱም የሜዳ ደረጃ አለ። ስለዚህ ሁላችንም ረጋ ብንደርስ ስለ ሀገር እናስብ። በተለይ ወጣቱ እኔ ፓሳቴን ወጣቱ ድስት እኔ አንተማል ይስገባ የነበረኝ ስሜት አካሄድ እይታ እና አሁን በጣም ተለያየ። ግን አንድ ነገር አለ። ያንንም ኢትዮጵያዊ አሁን ኢትዮጵያዊ አልተሰደደም። የተከፈለው ይከፈላል እንጂ በሀገሬ ስለ ሀገሬ ማሰብ ግዴታ ነው። ይህስን ሁሉም እንደኔ አስባለሁ። ግን በአንድ ነገር ግን መስማማት ለኢትዮጵያ የሚታችን በኢትዮጵያዊነት ሁላችን መግባባት አለ። አክሮስ ቦርድ ማንም ይሁን የፈለገው ቋንቋ ይላል የፈለገው የፖለቲካ አስተሳሰብ ይኑ ፋሽስታዊ አስተሳሰብን አስተራት ካልተከተለ ድረስ ማንም ፕሮፌሽናል መስኮን ያሉትን ጠቅሰዋሉ ማሰብ ስማማ በሰብአዊነትና በዜግነት ደረጃ እስከተቀበለ ድረስ ሁላችን በጋራ ስለ ኢትዮጵያ ማሰብ ግዴታችን ነው።
የስብሰባውን ማሳረጊያ የሰጡትም ፕሮፌሰር መስፍንና ዶክተር ያዕቆብ ኃይለማርያም ነበሩ። ፕሮፌሰር መስፍን ወልደማርያም
ጥሩ ጥሩ ሐሳቦች መጥተዋል። እንነጋገር፣ ሰዎች ይውጣጡና ከያለበት የሐሳብ ፍጭት ይምጣ፣ ከገዢዎቻችንም ጭምር ይምጣ። ይሄ ደግሞ ልዩነት መቅረት አለበት። እነሱ ጋር አንነጋገርም፣ እነሱ ከእኛ ጋር አንነጋገርም እያሉ ይሄ ነው ችግራችን አንዱ። እንደመነጋገር አለብን። ይሄ ሀገር የነሱም ነው የኛም ነው። ስለዚህ ሁለታችንንም ያገባናል። ሁለታችንም እንነጋገር። ችግሩ
ከትናንት በስቲያ ይህን ህዝባዊ ውይይት መድረክ ህዝብ በብዛት ይሳተፍበት ዘንድ ሰማያዊ ፓርቲ በሁለት አቅጣጫ አሰማርቷቸው የነበሩ ቀስቃሾች በፖሊስ ቁጥጥር ስር ውለዋል። በነፋስ ስልክ ላፍቶ ፖሊስ መምሪያ በቁጥጥር ስር የዋሉት አቶ ተፈራ ይማም፣ አቶ ለሚሳ ባየቻ፣ አቶ ተስፋዬ ጀንበሬ፣ አቶ ካሳሁን ጥላሁን፣ አቶ እስጢፋኖስ በክሮጽዮን፣ አንድ ኦፐሬተርም አብሯቸው እንደታሰረ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ለቪኦኤ ገልጸዋል። እነዚህ ሰዎች አሁንም በፖሊስ ቁጥጥር ስር እንደሆኑም ተናግረዋል። በጉለሌ ክፍለ ከተማ ላዛሪስት ፖሊስ ጣቢያ በቁጥጥር ስር የነበሩት አቶ አስናቀ ሸንገማ፣ አቶ ኢዮብ ማሞ፣ አቶ አማኑኤል ዳኝና ስማቸው አልተገለጸ አንድ ሹፌር እና አንድ ኦፕሬተር ዛሬ በፌደራሉ የመጀመሪያ ደረጃ ፍርድ ቤት ቀርበው ከ3000 እስከ 1500 ብር በሚደርስ ዋስትና እንዲፈቱ የተወሰነላቸው መሆኑን አቶ አበበ ገልጸዋል። የቅስቀሳ ስራው በዚህ ሁኔታ መሰናከሉ ለተሳታፊዎች ቁጥር ማነስ አንዱ መንስኤ እንደነበረ አቶ አበበ አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ሬዲዮ የሚተላለፈውን የሰኞ ምሽት ፕሮግራም ለምታደምጡት። ቀጣዩ ዘገባ ደግሞ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከፍልስጤማውያን ጋር ወደ ሰላም የሚያመራ ጎዳና ጥርጊያ ለማበጀት ጥረት ያደርጉ ዘንድ አገራቸውን በመጎብኘት ላይ ያሉትን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔተንያሁን አሳስበዋቸዋል። ማክሮን ይህን ያሳሰቡት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት በቅርቡ እውቅና የሰጡበትና ቴል አቪቭ ያለውን ኤምባሲያቸውንም ወደዚያ ለማዛወር የመወሰናቸው ዜና በአረቡና በሙስሊሙ ዓለም የተቃውሞ ማዕበል መቀስቀሱ ተከትሎ ነው። የአሜሪካ ድምጿ ላቲሳ ሆክ ባጠናቀረችው ዘገባ እንደጠቆመችው ትናንት እሁድ ግብጽ፣ ሊባኖስ፣ ፓኪስታን እና ሌሎችም አካባቢዎች እንደገና አዲስ የተቃውሞ እንቅስቃሴ ተስተውሏል። ለዝርዝሩ አሉላ ከበደ።
ቤሩት ከሚገኘው የዩናይትድ ስቴትስ ኤምባሲ ደጃፍ በከፍተኛ ቁጣ የወጡትን ሰልፈኞች ለመበተን የሊባኖስ ጸጥታ ኃይሎች አስለቃሽ ጤስና ከፍተኛ ግፊት ያለው ውሃ ተጠቅመዋል። እስራኤል በአሁኑ መልኳ ስትመሰረት የተፈናቀሉና ያቺን አገር መኖሪያቸው ያደረጉ ቁጥራቸው በመቶ ሺዎች የሚገመት ፍልስጤማውያን ስደተኞች መኖሪያቸው ይታመናል። የትራምፕን ውሳኔ ተከትሎም በቁጣ የገነፈሉ መሰል የተቃውሞ ትዕይንቶች በግብጽ ዋና ከተማ ካይሮና በሞሮኮ ራባት ተስተውለዋል። ሂሻም ፋሩክ በጥብቅና ሙያ የተሰማሩ የካይሮ ነዋሪ ናቸው።
Jerusalem is Islamic and Arab, and Trump's decision is invalid according to the international law.
ኢየሩሳሌም እስላማዊና አረብ ነው። የትራምፕ ውሳኔ የተባበሩት መንግስታትን ድንጋጌ አንቀጽ 181 በመሳሰሉ ዓለም አቀፍ ሕጎች ተቀባይነት የሌለው ነው። ትራምፕ እንደምን ተቀባይነት የሌለው ውሳኔ ያደርጋሉ? ውሳኔያቸው ውድቅና መሰረቱም ሐሰት ነው።
በትላንትናው ዕለት በፓሪስ ጉብኝታቸው ወቅት ጉዳዩን አስመልክቶ አስተያየት የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ኢየሩሳሌም ሁሌም የእስራኤል ዋና ከተማ ነበረች ሲሉ ተሟግተዋል።
Paris is the capital of France. Jerusalem is the capital of Israel. It's been the capital of Israel for
ፓሪስ የፈረንሳይ ዋና ከተማ ነች። ኢየሩሳሌም ደግሞ የእስራኤል ዋና ከተማ ላለፉት 3000 ዓመታት የእስራኤል ዋና ከተማ ሆና ቆይታለች። ላለፉት 70 ዓመታት ደግሞ የአይሁዳዊቱ አገር ዋና ከተማ።
ማክሮንና ሌሎች የአውሮፓ አገሮች መሪዎች የኢየሩሳሌምን ከተማ የማንነት ይዞታ የሚመለከተውን ውሳኔ በእስራኤልና በፍልስጤማውያን መካከል ድርድር ሊደረግበት የሚገባ ቁልፍ ጉዳይ ነው ሲሉ ትራምፕ የወሰዱትን ውሳኔ ተችተዋል። የፈረንሳዩ ፕሬዝዳንት አክለውም አገራቸው ለመካከለኛው ምስራቅ ግጭት እልባት ምስራቃዊ ኢየሩሳሌምን የወደፊቷ ፍልስጤም ዋና ከተማነት፣ ምዕራባዊ ኢየሩሳሌምን የነገይቱ እስራኤል የሚያደርገውን የሁለቱ አገሮች መፍትሄ በመባል የሚታወቅ የድርድር ውጥን የምትደግፍ መሆኗን ተናግረዋል።
La France tient à ce que
France wants two states living in peace with internationally recognized borders to emerge in the region.
ፈረንሳይ ዓለም አቀፍ ዕውቅና በተሰጠው ድንበር የሚካለሉ በሰላም የሚኖሩ ሁለቱ መንግስታት በእስራኤልና በፍልስጤም መካከል እንዲፈጠር ትሻለች። ይህንንም መሰረት በማድረግ የዩናይትድ ስቴትስ ፕሬዝዳንት በቅርቡ ይፋ ያደረጉትን ውሳኔ የምቃወም መሆኔንና ብሎም ውሳኔው ዓለም አቀፍ ድንጋጌዎችን የሚቃረን ለሰላም ጥረቱ አደገኛ መሆኑን ለጠቅላይ ሚኒስትር ኔታንያሁ አስረድቻለሁ።
በቁጣ ለወጡት ፍልስጤማውያን አንዳች አረጋጊ የሰላም ምልክት ያሳዩ ዘንድም ማክሮን ጠቅላይ ሚኒስትር ኔታንያሁን ጠይቀዋል።
In terms of gestures, I said it seems to me that freezing settlement building and confidence measures
ይህን ምልክት አስመልክቶ የሰፈራ ግንባታውን ማቆምና ለፍልስጤም አስተዳደር የመተማመኛ እርምጃዎችን ማሳየት መጀመር ካለባቸው አስፈላጊ ጥረቶች ውስጥ ናቸው ብዬ እንደማምን ከጠቅላይ ሚኒስትር ኔታንያሁ ጋር ባደረግነው ውይይት አንስተናል።
የእስራኤል መንግስት ባለፉት ዓመታት በፍልስጤማውያን ይዞታ ስር በሚገኙ አካባቢዎች ባለማቀፍ ህጎች ተቀባይነት የሌላቸውን የአይሁዳውያን ስፍራዎችን ግንባታ ሲፈቅድ መቆየቱ ይታወቃል። ከፍልስጤማውያን ጋር የሰላም ንግግሮችን ለማድረግ መንግስታቸው ዝግጁ መሆኑን የተናገሩት ጠቅላይ ሚኒስትር ኔታንያሁ ታዲያ የእስራኤል ጥሪ ከፍልስጤማውያን ዘንድ እስካሁን ፍቃደኝነት ሳያገኝ ቀርቷል ነው ያሉት።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hon.mobi ላይ ማግኘት ትችላላችሁ። የቪኦኤን አፕ በነጻ ጭናችሁ መሳሪያዎቻችሁ ላይ ዝግጅቶቻችንን በቀላሉ ተከታተሉ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩልም ጋቢና በሚል ርዕስ የሚጠራውን ፕሮግራማችንን ተከታተሉ። ወደ ተከታዩ ዝግጅታችን እናልፋለን። ስፖርት፣ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ትላንት በጓንጁ ቻይና በተካሄደ የማራቶን ሩጫ ውድድር በሴቶቹ ራህማት ቱሳ ከኢትዮጵያ ድል ተቀዳጅታለች። በእግር ኳስ በሳምንቱ ማብቂያ ቅዳሜና እሁድ በአዲስ አበባ መካሄድ የነበረባቸው ግጥሚያዎች ፖሊስ ሰጠ ከተባለው የጸጥታ ችግር ጋር በተያያዘ ለዛሬና ነገ መዛወራቸው ተዘግቧል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። የ24 ዓመቷ ኢትዮጵያዊት አትሌት ራህማ ቱሳ ትላንት በደቡባዊቷ የቻይና ከተማ በጓንዡ በተካሄደው የማራቶን ሩጫ ውድድር ድል የተቀዳጀችበትን ዜና ላስቀድም። ሲጀመር ጀምሮ ሌሎች ተፎካካሪዎቿን ጥላ በመብረር ስልቷ የታወቀችው ራህማ ግማሹ ላይ በአስተማማኝ ሁኔታ ነበር እየመራች ያለችው። ከግሏ ፈጣን ጊዜ ላይ ከሁለት ደቂቃ የበለጠ አንስታለት ነው በመጨረሻ አሸንፋ የገባችው። 2 ሰዓት 25 ደቂቃ ከ12 ሴኮንድ ተመዝግቦላታል። ሌላይቱ ኢትዮጵያዊት ሙሉ ሰቦቃ ይዛ ከቆየችው 2:26:44 ላይም ላጭታለታለች ራህማ። ራህማ ቱሳ ባለፈው ሚያዝያ በሮም ማራቶን አንደኛ፣ ከሦስት ወራት በፊት በተካሄደው የቤጂንግ ማራቶን በሦስተኝነት ማጠናቀቋ ይታወሳል። በቅርቡም በግማሽ ማራቶን 1:08:29 በሆነ ጊዜ ገብታ የግል ሬኮርዷን አሻሽላለች። ሲፋን መላኩም የግሏን ፈጣን ጊዜ ከስድስት ደቂቃ በላይ አሻሽላ በሁለተኝነት አጠናቃለች። የዓመት ዕድሜ ያላት በማራቶን መወዳደር ከጀመረች ገና 10 ወሯ ነው። በዚህ ጊዜ ውስጥ 3 ሮጣለች። ፖዲየሙ ላይ ስትወጣ ግን ትላንት ለመጀመሪያ ጊዜ ነው። በሦስተኝነት አጠናቃ ፖዲየሙን የኢትዮጵያ ብቻ እንዲሆን ያደረገችው ደግሞ ገበያነሽ አየለ ናት። በካምፓላው የዓለም አገር አቋራጭ በ13ኝነት ያጠናቀቀችው ገበያነሽ በትላንቱ ሁለተኛ ማራቶኗ የነሐሱን ሜዳሊያ ወስዳለች። የወንዶቹን ያሸነፈው ዲክሰን ኪፕሳንግ ቱይ ነው። በዚህ ውድድር ያሸንፋል ተብሎ ቅድሚያ ግምት የተሰጠውን ኢትዮጵያዊ ማርቆስ ጌኔቲን 200 ሜትር ሲቀራቸው ቀድሞ ነው የወርቁን ሜዳሊያ የወሰደበት። ቱይ ከሁለት ዓመት በፊት የሞሮኮው አብደላ ታጋሪፌ ካስመዘገበው 2:10:01 የኮርሱ ሬኮርድ በሁለት ሴኮንድ ብቻ አንሷል። ይህም በዚሁ ላብቃና ለቀሪው ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ ቅዳሜና እሁድ በአዲስ አበባ ስታዲየም መደረግ የነበረባቸው ሁለት ግጥሚያዎች በጸጥታ ምክንያት ወደ ዛሬና ነገ መሸጋገራቸው ይታወሳል። የኢትዮጵያ እግር ኳስ ፌዴሬሽን ከጸጥታ አካላት በደረሰው የስልክ ጥሪ ጨዋታውን እንዳይካሄድ ማድረጉን ተከትሎ የተሸጋገረው የመከላከያና የሐዋሳ ከነማ ጨዋታ በአዲስ አበባ ስታዲየም ዛሬ ተደርጎ 1-1 ተለያይተዋል። ጨዋታው እንደተጀመረ ቀድሞ ግብ ያስቆጠረው ሐዋሳ ከነማ ሲሆን መከላከያ በ19ኛው ደቂቃ በፍጹም ቅጣት አግብቶ በዚሁ ውጤት ጨዋታው ተጠናቋል። ሌላው በጸጥታ ምክንያት ሳይደረግ የቀረው የቅዱስ ጊዮርጊስና ኢትዮጵያ ቡና ጨዋታ ነገ ማምሻውን እንደሚካሄድ ፌዴሬሽኑ አስታውቋል። በሌላ በኩል ትናንትናና ከትናንት በስቲያ ከአዲስ አበባ በስተቀር በሁሉም የክልል ከተሞች 5 ግጥሚያዎች ተካሂደዋል። የአዲስ አበባው ደደቢት መቀሌ ከነማን መቀሌ ላይ 2-0 አሸንፎታል። ጌታነህ ከበደና አለማንተ ካሳ ጎሎቹን ለደደቢት አግብተዋል። ፋሲል ከነማም እንዲሁ ወላይታ ዲቻን 1-0 ረቶታል። ሌሎች 3 ጨዋታዎች ግን ባቻ ውጤት ተጠናቀዋል። ወደ ጎረቤት ሀገር ኬንያ ስናመራ በዚያ እየተካሄደ ያለውን 39ኛውን የምስራቅ እና መካከለኛ አፍሪካ ሻምፒዮና እናገኛለን። ዛሬ መጨረሻ ምድብ ማጣሪያዎች ይካሄዳሉ። የኢትዮጵያ ብሔራዊ ቡድንም የመጨረሻ የምድብ ማጣሪያውን ትናንት ከኡጋንዳቸው 1-1 አቻ ተለያይቷል። ቀደም ሲል ሱዳንን 3-0 ያሸነፈውና በቡሩንዲ 4-1 የተረታው የኢትዮጵያ ብሔራዊ ቡድን ወደ ግማሽ ፍጻሜ የማለፍ እድሉ በጣም ጠባብ ነው። ከምድቡ የኡጋንዳ ቡድን ማለፉን ያረጋገጠ ሲሆን ሁለተኛ ሆኖ ለማለፍ ዛሬ ደግሞ ቡሩንዲ ደቡብ ሱዳንን ማሸነፍ ወይም አቻ መውጣት ወደ ግማሽ ፍጻሜ ያሳልፈዋል። በዚሁ ወደ አውሮፓ ታላላቅ ሊጎች ስንመለስ በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ተጠባቂ ጨዋታ የአንድ ከተማ ሁለት ቡድኖች ማለትም ማንቸስተር ዩናይትድ እና ማንቸስተር ሲቲ ነበር። ማንቸስተር ሲቲ 2-1 በማሸነፍ ፕሪሚየር ሊጉን በሰፊ የነጥብ ልዩነት መምራት አስችሎታል። ማንቸስተር ሲቲ በዴቪድ ሲልቫ በ43ኛው ደቂቃ ቢያገባም ባለሜዳው ማንቸስተር ዩናይትድ በማርከስ ራስፎርድ ግብ በአቻ ውጤት ለረፍት ወጥቷል። ሁለተኛውን የማንቸስተር ሲቲን የማሸነፊያ ግብ ኒኮላስ ኦታመንዲ አስመዝግቦ በዚሁ ውጤት መሰረት በሲቲ የበላይነት ጨዋታው ተጠናቋል። በሌሎች ጨዋታዎች አርሴናል ከሳውዝሃምፕተን 1-1 ሲለያዩ፣ ቶተንሃም ስቶክ ሲቲን 5-1፣ ዌስትሃም ዩናይትድ ቼልሲን 1-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ የዘንድሮውን ዋንጫ ሲያምራችሁ ይቅር ያለ ይመስላል። በ16 ጨዋታ 46 ነጥብ ሰብስቦ ፕሪሚየር ሊጉን በሰፊ የነጥብ ልዩነት እየመራ ነው። ማንቸስተር ዩናይትድ እና ቼልሲ ከማንቸስተር ሲቲ በርቀት 35 እና በ32 ነጥብ ሁለተኛ እና ሶስተኛ ናቸው። በስፔን ላሊጋ ሪያል ማድሪድ ሲቪያን 5-1 በረታበት ጨዋታ ክርስቲያኖ ሮናልዶ ከአምስቱ ሁለቱን አግብቷል። ባርሴሎና ቪያሪያልን በሜዳው 2-0 አሸንፎታል። ሜሲና ሱዋሬዝ ኳስ ባንድ ቅብብላቸው 4 ተከላካዮችን ግራ ጋብተው ጎል ያስቆጠሩበት የጨዋታ ክሮታቸው ደግሞ እጅግ ማራኪ ነበር። ሌሎች ጨዋታዎችም ተካሂደዋል። ላሊጋውን ባርሴሎና በ39 ነጥብ አጠናክሮ ሲቀጥል ቪያሪያል በ34፣ አትሌቲኮ ማድሪድ በ33፣ ሪያል ማድሪድ በ31 ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። ሊዮኔል ሜሲ በ13 ጎል የከፍተኛ ጎል አግቢነቱን ቀጥሎበታል። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኸኝ በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ገዛኸኝ ጽዮን መስቀልን ከአዲስ አበባ፣ ሞክሼን ከዚሁ ከዝግጅት ክፍላችን አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች።
ማህበረሰቦች የቀድሞ የቦኮ ሐራም ተዋጊዎችና በጽንፈኛው ቡድን በዚሁ በቦኮ ሐራም ተይዘው የነበሩ ሰዎች ከነሱ ጋር ተዋህደው ይኖሩ ዘንድ ለማበረታታት የተባበሩት መንግስታት ድርጅት ከናይጄሪያ፣ ከካሜሩንና ከቻድ መንግስታት ጋር እየሰራ ነው። ይሁን እንጂ ጉዳዩ ብዙም ተቀባይነት አላገኘም ሲል የአሜሪካ ድምጽ ሬዲዮ ዘጋቢ ሞኪ ኤድዊን ኪንዲዜጋ ከኮልፋታ ከምትባል የሰሜን ካሜሩን አካባቢ በላከው ዘገባ ጠቅሷል። አዳነች ፍሳዬ ለዛሬ የአፍሪካ ነክ ርዕሶች ዝግጅት ታቀርበዋለች።
200 የቦኮ ሐራም ተዋጊዎች የነበሩ ሴቶችና ልጆች ከሰሜን ካሜሩን ጋር በሚዋሰነው የናይጄሪያ ድንበር ኮልፌታ ሰፈር ላይ ተጠለው ይገኛሉ። ውሎ አድሮ ደግሞ ሴቶቹ አብዛኞቹ ተማርከው ሳምቢሳ በተባለው ጫካ ታግተው ምግብ በማብሰል ተግባር እንዳሰማሯቸው፣ ለወሲብ ባርነትም ይጠቀምባቸው እንደነበር፣ ጾታዊ ጥቃትም ይፈጸምባቸው እንደነበር ገልጸዋል። ውሎ አድሮ ደግሞ የቦኮ ሐራም ተዋጊዎች ሰላዮችና አጥፍቶ ጠፊዎች እንድንሆን ያስገድዱናል። ወንድ ልጆቻችን ተዋጊዎች፣ ሴት ልጆቻችን ደግሞ አጥፍቶ ጠፊዎች እንዲሆኑ ያሰለጥኗቸዋል ሲሉ ከቦኮ ሐራም ጋር የነበሩት ሴቶች ገልጸዋል። ከቀድሞዎቹ የቦኮ ሐራም አማጽያን መካከል ማማኒ አጂ የተባለች የሶስት ልጆች እናት ነች። ከቦኮ ሐራም ለመዳን የቻለችው የህብረ ሀገራት ጥምረት ግብረ ኃይል አባላት የሆኑት የካሜሩን፣ የቻድና የናይጄሪያ ወታደሮች ሳምቢሳ የተባለውን ጫካ ለሶስት ቀናት በተከታታይ ካጠቁ በኋላ እንደሆነ ማማኒ አጂ ጠቁማለች። በተደበቁበት ጫካ ላይ በተከፈተው ጥቃት ከሞት ተርፋ የነበረችውን ሴት ልጇን እንዳጣች፣ ሁለት ሌሎች ልጆቿ ደግሞ ለአጥፍቶ መጥፋት ተልከው እንደወጡ መቅረታቸውን እናትየዋ ተርካለች። አጂ አያይዛም ወደ ሀገር ስመለስ ሰላም አገኛለሁ የሚል ተስፋ ነበረኝ። ይሁንና ከቦኮ ሐራም የተመለሱት ሰዎች አሁንም የነሱ አማጽያን ናቸው የሚል እምነት ባላቸው ሰዎች ጥቃት ደርሶብኛል ትላለች። የሚያባንናት ስቃይ አሁንም አላበቃም ትላለች። ከሁለት ሳምንታት በፊት ምግብ ለመግዛት ባትወጣ ኑሮ ቤቷን ባጋየው እሳት ተቃጥላ ትሞት እንደነበር ነው የገለጸችው። አሁን የቀራት ነገር ቢኖር የመንደሩ ነዋሪ መሆኗን የሚያረጋግጠው መታወቂያ ወረቀቷ ቅጂ ብቻ መሆኑን አመልክታለች። ቦኮ ሐራም በምዕራብ አፍሪካ እስላማዊ መንግስት ለመመስረት ባለው ህልም መሰረት በናይጄሪያ፣ በካሜሩን፣ በቻድና በኒጀር በብዙ ሺህ የሚቆጠሩ ወጣቶችን በግዴታ መልምሏል። የናይጄሪያ ሙስሊም ወጣቶች ፕሬዝደንት ሙሐመድ ጀሚል ማህበረሰቦች ከቦኮ ሐራም የተመለሱትን ሰዎች ማግለሉን ትተው ተቀብለው እንዲያዋህዷቸው ይገባል፣ ምክንያቱም የባሰ እንዲያከሩ ሊያደርጋቸው ይችላልና ይላል። ወታደራዊ ኃይሉም ቢሆን አሁን እንደ ተዋጊዎቹ በማየት ማዋከሙን ማቆም አለበት ሲል ጀሚል አስገንዝበዋል።
The law enforcement agents are using excessive force on these people such that even
ህግ አስከባሪዎች በእነዚህ ሰዎች ላይ ከሚገባው በላይ የሆነ ኃይል ስለሚጠቀሙ ንጹሃን ሰዎች ሳይቀሩ ከነሱ ጋር እየተገደሉ ናቸው። ይህ ሁኔታም ንጹሃን ዜጎች ይህ ለኛ የሚያስብ መንግስት አይደለም የሚል ስሜት እንዲያድርባቸውና ጽንፈኞቹን እንዲደግፉ ያደርጋል። ይህን ችግር ሊፈታ የሚችለው ኃይል ሳይሆን አካታች በሆነ መልኩ መነጋገር ነው።
የመንደር ነዋሪዎቹ የቀድሞ ተዋጊዎቹና ታጋቾቹ የተመለሱት በቦኮ ሐራም ርዕዮተ ዓለም ታንጸው ሊሆን ይችላል ወይም ሰላዮች ሊሆን ይችላሉ የሚል ጥርጣሬ አላቸው። የመንደሮቹ ነዋሪዎች ስጋት ተገቢ እንደሆነ በምዕራብ አፍሪካ የተባበሩት መንግስታት ድርጅት ልዩ ልዑክ መሐመድ ቻምባስ አስገንዝበዋል።
ቦኮ ሐራም እንዲያፈግፍግ በማድረግ ተግባር ተሳክቶላቸዋል። ስለሆነም በዚህ የጸጥታ ግንባር ስኬት ተገኝቷል። ሁላችንም የተወሰነውን ወታደራዊ እርምጃ አሞግሰናል። በሌላ በኩል ደግሞ የአስተዳደርን ጉዳይ በማዕከላዊ አፍሪካ፣ በምዕራብ አፍሪካና በሳህል ክልል የኃይል ተጠቃሚነትና ጽንፈኛነት መነሻን ለመዋጋት ሴቶችና ወጣቶች እንዲካተቱበት ስለማድረግ ጉዳይ መነጋገር ያስፈልጋል።
ካሜሩንና የተባበሩት መንግስታት ድርጅት ከቦኮ ሐራም ለተመለሱት ሰዎች የእህል ዘሮች፣ ፍየሎች፣ በጎችና አሳማዎች ያከፋፍላሉ። ማህበረሰቦቹ እንዲቀበሏቸውም እያበረታቱ ናቸው። አድማጮች፣ ከቦኮ ሐራም ስለተመለሱ ሰዎች የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ተከታዩ ዝግጅት ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ።
ዩናይትድ ስቴትስ ካሉባት የበረቱ ፈተናዎች አንዱ በወል መጠሪያ ኦፒዮይድስ የሚባሉ አደንዛዥና ህመም አስታጋሽ መድኃኒቶች ስር የሰደደ ቀውስ ነው። ዩናይትድ ስቴትስ በአደንዛዥ መድኃኒቶች እጽዋትና ቅመማ ቅመም ላይ ጦርነት ካወጀች ግማሽ ምዕተ ዓመትን አስቆጥራለች። አሜሪካ እነሆ እንደገና ከዚያ አደገኛ ሁኔታ ጋር ትንቅንቅ ላይ ነች። ያለፉ ስህተቶች ምን ነበሩ? ከእንግዲህ እንዳይደገሙስ ምን ማድረግ ይጠበቅባት ይሆን? ኤክስፐርቶቹ የሐሳብ ገበያ ወጥተዋል።
This is crack cocaine. It's turning our cities into battle zones.
ፕሬዚደንት ሪቻርድ ኒክሰን በአደንዛዥ እጾችና ቅመማ ቅመም ህገወጥ ዝውውርና አጠቃቀም ላይ ጦርነት ያወጁት ልክ የዛሬ 46 ዓመት ነበር።
In order to fight and defeat this enemy, it is necessary to wage
ይህን ጠላት ለመዋጋትና ድል ለመንሳት አዲስ መጠነ ሰፊ ጥቃት መክፈት አስፈልጋ ይሆናል።
ከኒክሰን አንስቶም የመጡ የዩናይትድ ስቴትስ ፕሬዚደንቶች ሁሉ እያንዳንዳቸው ያንን ጦርነት እየተቀባበሉ ሲያጠናክሩ ቆይተዋል። ፕሬዚደንት ሮናልድ ሬጋን ያ ጠላት ትውልድ ዘለል መሆኑን ተናግረዋል።
Drugs are menacing our society. They're threatening our values. They're killing.
አደንዛዥ እጾችና ቅመማ ቅመም ህብረተሰባችንን እያመሱት ናቸው። እሴቶቻችንን አደጋ ላይ እየጣሉ ልጆቻችንንም እየገደሉ ናቸው።
ያ ጦርነት እጅግ ውስብስብና አስቸጋሪ ነው። ዛሬም ፕሬዚደንት ዶናልድ ትራምፕ ያወጁት አዲስ አይነት ጦርነት የዚያ ክብደት ምልክት ወይም መገለጫ ነው።
Opioid overdose deaths have nearly quadrupled since 1990.
የስቃይ አስታጋሽና አደንዛዥ መድኃኒቶች የሚገድሉት ሰው ቁጥር ባለፉት 20 ዓመታት ውስጥ በአራት ጥፍ አሻቅቧል። በአደንዛዦች ሱስ መጠመድን መፋለም፣ ህመም አስታጋሽ ወይም አሶጋጅ መድኃኒቶችን ያለ አግባብ በመጠቀምን መጋፈጥ አለብን።
የአሜሪካ የፖለቲካ መሪዎች የአደንዛዥ እጾችና ቅመማ ቅመም ቁጥጥር ተቋማትን ስፋትና ብዛት በእነዚህ ባለፉ ዓመታት ሁሉ እንዲጨምሩ ሲያደርጉ ቆይተዋል።
The war on drugs again was very much about supply side. How do we keep drugs
from በአደንዛዥ እጾች ላይ የተካሄደ ያለው ጦርነት በአመዛኙ አተኩሮ የቆየው በአቅራቦቱ ላይ ነበር። እነዚያ ማደንዘዣዎች ወደ ዩናይትድ ስቴትስ እንዳይዘልቁ ማድረግ በሚቻልባቸው ሁኔታዎች ላይ እንደምን አድርገን ጉዞውን መቀልበስ እንደምንችል ነው። ያኔ የነበረው ሐሳብ ሰዎች አደንዛዦችን እጾች ካላገኙ በስተቀር አይጠቀሙም የሚል ነበር።
ግዙፎቹን የአደንዛዥ እጾችና ቅመማ ቅመም አምራችና አስርጎ አስገቢ እንዲሁም አስራጭ መረቦች ለመበጣጠስ ለታለሙ ወታደራዊ ዘመቻዎች በቢሊዮኖች የሚቆጠሩ ዶላሮች ሜክሲኮና ደቡብ አሜሪካ ውስጥ ፈሰዋል። እነዚያ ግዙፍ የድብቅ ዓለም ኩባንያዎች ኮኬይንና ሄሮይንን የመሳሰሉ አደገኛ ቅመማ ቅመምን ጨምሮ እጅግ በርካታ አይነትና መጠን ያላቸውን ማደንዘዣዎች በአሜሪካና በዓለም ዙሪያ ያሰራጩ በሚሊዮኖች የሚቆጠሩ ትርፎችን የሚያጋብሱ ናቸው። የዩናይትድ ስቴትስ ፖሊስ በቅርቡ ፍሎሪዳዋ ከተማ ማያሚ ውስጥ የደረሰበትና በኃይል የተቆጣጠረው የውንብድና ያለው ቡድንና የማደንዘዣ ክምችቱ በሀገሪቱ እጅግ ግዙፍ ከሚባሉት አንዱ እንደሆነ አስታውቋል። የዛሬ 30 ዓመት የወቅቱ ፕሬዝዳንት የነበሩት ሮናልድ ሬጋን የሰውን አስተሳሰብና ዝንባሌ በመቀየር አስፈላጊነት ላይም ተናግረው ነበር።
We seek to create a massive change in national attitudes which ultimately was
አደንዛዦቹን እጾችና ቅመማ ቅመሙን ከተጠቃሚው ስኬታማ በሆነ ሁኔታ ለመነጠልና ለማላየት በሚቻል ሁኔታ በብሔራዊ ደረጃ ባለው አመለካከታችን ላይ ግዙፍ የሆነ ለውጥ ማምጣት አለብን።
ይካሄድ የነበረው ውጊያ በተናጠል ያነጣጠረ ነበር። የዩናይትድ ስቴትስ የስለላ ተቋም CIA ኒካራጓ ውስጥ ኮንትራ የሚባሉትን አማጽያን በገንዘብ ሲረዳ፣ ኮንትራ ግን ዩናይትድ ስቴትስ ውስጥ በሺዎች ኪሎ ግራሞች የሚገመት ኮኬይን አስርጎ እያስገባ ያሰራጭ ነበር። ያ የአደንዛዥ ቅመማ ቅመም አቅርቦት ዩናይትድ ስቴትስ ውስጥ አዳዲስ በሱስ የመጠመድ አዝማሚያዎችን ፈጠረ። እጅግ አደገኛና ሱስ አስያዥ የሆነው ክራክ ተብሎ የሚጠራው የኮኬይን አይነት ገባና ይበልጥ ተስፋፋ። ያኔ ኮኬይንን ለመቆጣጠር የወጡ የነበሩ ማስታወቂያዎች እንብዛም አልጠቀሙም። የነበረው የህክምና አቅርቦትም የተወሰነ እንደነበረ የማደንዘዣዎቹ ህክምና መከላከል ባለሙያ ቤኪ ቮህን ለቪኦኤ ተናግረዋል።
When we talk about epidemics and crises in this country, we usually talk about them in terms
በዚህ ሀገር ውስጥ ስለወረርሽኝና ቆሶች ብዙ ጊዜ ስንናገር የምንናገረው ስለሞት ነው።
መንግስቱ ከህክምናና ከመከላከሉ ወደ ቅጣት እርምጃዎች አመዘነ። በሱስ የተጠመዱ ብዙ ሰዎች ማረፊያና እጣ ፈንታ እስር ቤቶች ሆኑ ብለዋል የአሜሪካ ህክምና ማህበሯ ፓትሪስ ሃሪስ።
Some 20 or 30 years ago, we had a purely law enforcement approach.
ከ20ና ከ30 አመታት በፊት የነበረው አካሄድ ሙሉ በሙሉ ችግሩን በህግ ለመቆጣጠር ነበር። ባደንዛዥ እጾች ሱስ ለተጠመዱ ሰዎች የህክምና ድጋፍ ከመስጠት ይልቅ በሚያሳዝን ሁኔታ ወደ እስር ቤት ይወረወሩ ነበር።
በአውሮፓ የዘመን አቆጣጠር በ2009 ዓመተ ምህረት የዛሬ 8 ዓመት አካባቢ ማለት ነው፣ ከአደንዛዥ እጽዋትና ቅመማ ቅመም ጉዳይ ጋር በተያያዙ ምክንያቶች 1.3 ሚሊዮን ሰው በመላይቱ ዩናይትድ ስቴትስ ታስሮ ነበር። በዚያ ላይ ሩብ ሚሊዮን የሚሆን ሰው በአደንዛዦቹ እጾች ምክንያት ተከሶና ተፈርዶበት ወህኒ ይገኝ ነበር። ከነዚህ እስረኞች ከግማሽ የሚበልጡት ጥቁሮችና ሂስፓኒክ ዝርያ ያላቸው በመሆናቸው ምክንያት አጠቃላዩ ጸረ እጽ ዘመቻ የዘር ገጽታን ተላበሰ። ዳኛ ጄሪ ኮሆን
The crack cocaine problem was largely a problem in the African American neighborhoods.
የክራክ ኮኬን ችግር በጥቁር አሜሪካውያን ማህበረሰቦች ውስጥ ግዙፍ ችግር ሆነና ከዚያ ለመውጣት የምንፍጨረጨረው ሰውን በገፍ በማሰር ሆነ። ሄሮይን ደግሞ በነጭ ታዳጊዎችና ወጣቶች መካከል የተስፋፋ ወረርሽኝ ሆነ። ይህንን ችግር ለመጋፈጥ የመረጥነው መንገድ ግን ህክምና ሆነ።
የፍሎሪዳይቱ ብሮዋርድ አውራጃ የወሰን ጥበቃ ዘብ መኮንን ዴቪድ ሻርፍ የናርኮቲክስ ዝውውርን መቆጣጠራቸውን ነው የሚናገሩት። በአደንዛዥ እጾችና ቅመማ ቅመም ላይ የሚካሄደውን ጦርነት ማሸነፋችንን ጥያቄ ውስጥ የሚያስገባ ማንም ያለ አይመስለኝም ብለዋል። ይሁን እንጂ ያ ጦርነት ከታወጀ 40 ዓመታት ካለፉና 1 ትሪሊዮን ዶላር ከፈሰሰ በኋላ በአውሮፓውያኑ የዘመን አቆጣጠር በ2011 ዓመተ ምህረት ዓለም አቀፉ የመድኃኒቶች ፖሊሲ ኮሚሽን ባወጣው መግለጫ በአደንዛዥ እጾች ላይ የተካሄደው ጦርነት ውጤት ሽንፈት እንደሆነ አስታውቋል። ችግሩ የገንዘብ አልነበረም። ይህንን የመድኃኒቶች ፖሊሲ ጥምረት አረጋግጧል። የመፍትሄ ሐሳቦች ከብዙ አቅጣጫዎች ይሰማሉ። ፕሬዚደንት ባራክ ኦባማ በ2011 ዓመተ ምህረት
We need to have an approach that emphasizes prevention.
መከላከል ላይ ያተኮረ አካሄድን ነው አጠንክረን መያዝ ያለብን። እንዲሁም በሀገራችን የአደንዛዥ እጾችን የመውሰድን ልማድ ለመቀነስ የህዝብ ጤና አጠባበቅ ሞዴልን መጠቀም አለብን።
የፍሎሪዳው የወሰን ጥበቃ መኮንን ዴቪድ ሻርፍ
We understand that the approaches from intervention, prevention and education are as important.
ጣልቃ መግባት መከላከልና ትምህርት የእገዳውን ጥረቶች ያህል አስፈላጊ መሆናቸውን እንገነዘባለን።
አሁን በስፋት እየተሰማ ያለው አዲስ አያያዝ መኖር እንዳለበት የሚመከር ሐሳብ ነው። አደንዛዥ እጾችንና ቅመማ ቅመምን መውሰድን በወንጀል አድራጎቶች ከመፈረጅና ወሳጆቹንም ከማሳደድ ይልቅ ይህንን የኦፒዮይድ ጋጠወጥ አጠቃቀም ተብሎ የተጠራን ችግር እንደ ህብረተሰብ ጤና ቀውስ መውሰድ ይሻላል የሚለው የህዝብ አስተሳሰብ እያመዘነ ነው።
አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና። ዛሬ ሰኞ ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ አካይድ ኡላህ የሚባል የ27 አመት ተጠርጣሪ አጥቂ ባፈነዳው ቦምብ ራሱንና ሌሎች 3 ሰዎችን አቁስሏል። ተጠርጣሪው አጥቂ በአሁኑ ጊዜ በፖሊስ ቁጥጥር ስር ሆኖ በአቅራቢያው ባለ ሆስፒታል እየታከመ ነው ተብሏል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከፍልስጤማውያን ጋር ወደ ሰላም የሚያመራ ጎዳና ለማበጀት ጥረት ያደርጉ ዘንድ ሀገራቸውን እየጎበኙ ያሉትን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔተንያሁን አሳስበዋቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለአላባማ ክፍለ ግዛት መራጮች ነገ ማክሰኞ በሚካሄደው ለመወሰኛ ምክር ቤቱ አባልነት ልዩ ምርጫ ድምጽ ሰጪዎች ለሪፑብሊካኑ ሮይ ሙር ድምጻቸውን እንዲሰጡ በቴሌፎን በተቀረጸ መልእክት ቅስቀሳ ያደረጉ ናቸው። ዲሞክራቱ ደግ ጆንስ የተመረጡ እንደሆነ ያዝነው እርምጃ ሁሉ ቀጥ ማለቱ ነው ይላሉ ፕሬዚደንቱ።
እንግዲህ ማጠቃለያ ዜናችን የሆነው ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የሚቀሩት። በነገራችን ላይ የሶል ሙዚቃ ስልት አባቱ ሳም ኩክ ሎስ አንጀለስ ውስጥ የተገደለው ልክ የዛሬ 53 ዓመት ዛሬ ነበር በጥይት ነው የተገደለው። ዝግጅታችን አበቃ። ቴክኒሻን ኬቪን ፋውለር፣ ፕሮዲውሰር ብራን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን
አብራችሁን ስለቆያችሁ እናመሰግናለን። ክብራትና ክብራን፣ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል እስከ ፍጻሜው ከሱ ባለው ይጥናው መቼም ይመቸኛል ጋር እንተዋችሁ።
በእኛ በኩል ሰላም፣ ደህና አደሩ።
ደህና አደሩ። የትም ይመቸኛል፣ የትም
Yetim 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 yet